ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ፕሮግራማችን በፓፒሌ ቶላ ተደርሶ በጸጋይ ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 13 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
በተባበሩት መንግስታት ድርጅት ስር በመሆን አላግባብ የታሰሩ ሰዎችን ጉዳይ እንዲመረምርና እንዲያጣራ ስልጣን የተሰጠው ቡድን አቶ አንዱ ዓለም አራጌ ታሰሩት ዓለም አቀፍ ህግን በተጻረረ ህገወጥ በሆነ መንገድ በመሆኑ አስቸኳይ መፈታት አለባቸው የሚል ውሳኔ ላይ መድረሱን በመግለጽ ፍሪደም ናው የተባለ ተቋም መስከረም 22 ቀን በድረገጹ ላይ ባሰፈረው ዘገባ ገልጿል። ይህ በተባበሩት መንግስታት ድርጅት ስር ያለው አካል ጉዳዩን ለመመርመርም ሆነ እዚህ ውሳኔ ሊደርስ የቻለው ፍሪደም ናው ባቀረበው አቤቱታ መሰረት መሆኑን ታውቋል። አቶ አንዱ ዓለም አራጌ 1997 ዓመተ ምህረት ምርጫን ተከትሎ ከሌሎች የቅንጅት አመራር አባላት ጋር ለሁለት ዓመታት ያህል ታስረው የተፈቱ መሆናቸው ይታወቃል። በ2003 ዓመተ ምህረት የአንድነት ፓርቲ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ በመሆን በሰጡት ጋዜጣዊ መግለጫ ላይ የወያኔን የጸረ ሽብር አዋጅ በመቃወማቸው ምክንያት ተይዘው ማስረጃ በሌለው የፈጠራ ክስ ከነ እስክንድር ነጋና ሌሎች እስረኞች ጋር በመሆን ከ16 ዓመት እስከ ዕድሜ ልክ እስራት የተፈረደባቸው መሆኑ ይታወቃል። አላግባብ የታሰሩትን ዜጎች ጉዳይ እንዲመረምርና እንዲያጣራ ስልጣን የተሰጠው አካል አቶ አንዱ ዓለም የተያዙትና የተፈረደባቸው የዓለም አቀፍ ህግን በጣስና በተጻረረ መንገድ መሆኑን በመግለጽ በአስቸኳይ እንዲፈቱ ጠይቋል። በወያኔ አገዛዝ በቁጥጥር ስር ውለው ላለፉት 11 ዓመታት በድብቅ እስር ቤት ውስጥ ታስረው የነበሩት ሁለት ኤርትራውያን ጋዜጠኞች ባለፈው ሳምንት መጨረሻ ላይ ከእስር የተፈቱ መሆናቸውን የዜና ምንጮች ገልጸዋል። ተስፋ ልደት ኪዳኔና ሳልህ ጋማ የተባሉ ጋዜጠኞች የተያዙት በ1999 ዓ ም የወያኔ አገዛዝ ሶማሊያን በወረረበት ወቅት ወሰን ላይ በመገኘታቸውም ነው። በሚያዝያ 1999 ዓ ም ወያኔ ከሌሎች ግለሰቦች ጋር አሸባሪዎች ናቸው በማለት በቴሌቪዥን ያቀረባቸው ቢሆንም ላለፉት 11 ዓመታት ምንም ክስ ያልተመሰረተባቸው መሆኑም ታውቋል። ስለ ጉዳዩ የወያኔም ሆነ የሻቢያ ባለስልጣኖች ምንም አይነት መግለጫ አለመስጠታቸው ብዙዎችን አስገርሟል። የባህር ዳር የፖሊቴክኒክ የአራተኛና የአምስተኛ ዓመት ተማሪዎች በዩኒቨርሲቲው አስተዳደር ትዕዛዝ መሰረት ከዩኒቨርሲቲው ቅጥር ግቢ እንዲወጡ የተደረጉ መሆናቸው ታውቋል። በተማሪዎችና በአስተዳደሩ መካከል የሐሳብ ግጭት ከተፈጠረ ቀናት ያስቆጠረ ሲሆን ስምምነት ሊደርሱ ባለመቻላቸው አስተዳደሩ ተማሪዎቹን ማባረር መርጧል። ተማሪዎቹ ሆሊስቲክ በሚባል ስም የሚታወቀውን ፈተና ያለበቂ ዝግጅት መውሰድ የለብንም፣ ይህ አዲስ ፈተና በሌሎች ዩኒቨርሲቲዎች የሚሰጥ ሳይሆን በዚህ ተቋም ብቻ የሚሰጥ ስለሆነ መወገድ አለበት የሚል አቋም ሲወስዱ፣ ዩኒቨርሲቲው አስተዳደር ደግሞ በበኩሉ ባለፈው ዓመት ፈተናው ሲሰጥ መቆየቱንና አሁን የተወሰነው ከወትሮ ያልተለየ መሆኑን ይገልጻል። የአስተዳደር ተማሪዎችን ጥያቄ ለማስተናገድ ፈቃደኛ ባለመሆን በቁጥር ከ1500 በላይ የሆኑ የአራተኛና የአምስተኛ ዓመት ተማሪዎች ከቅዳሜ ጀምሮ ምግብ ተከልክለው ሰኞ ከዩኒቨርሲቲው ቅጥር ግቢ በፖሊስ አስገዳጅነት በኃይል እንዲወጡ ተደርጓል። ብዙዎቹ ተማሪዎች ሻንጣቸውን ይዘው ዩኒቨርሲቲውን ቅጥር ግቢ መልቀቃቸው የታወቀ ሲሆን አንዳንዶቹ መሳፈሪያ እንኳን አጥተው ሲጉላሉ መታየታቸው ሁኔታውን በቅርብ የተከታተሉ ወገኖች ይገልጻሉ። ሰኞ መስከረም 22 ቀን በኬንያ የተቃዋሚ ፓርቲ ደጋፊዎች በዋናው ከተማ ናይሮቢ፣ በኪስሙና በሞምባሳ ከተሞች የምርጫው ኮሚሽኑ መሪና ባለስልጣኖች ከኃላፊነት እንዲነሱ በመጠየቅ ሰላማዊ ሰልፍ ያካሄዱ መሆናቸው ታውቋል። በናይሮቢና በኪስሙ ፖሊስ አስለቃሽ ጋዝ በመተኮስ ሰልፉን ለመበተን ሙከራ ያደረገ መሆኑ የታወቀ ሲሆን በሞምባሳ የነበረው ሰልፍ ግን ሰላማዊ በሆነ መንገድ የተጠናቀቀ መሆኑ ተነግሯል። የተቃዋሚው ህብረት መሪ ሚስተር ራያል ኦዲንጋ በምርጫው ኮሚሽን ላይ ከፍተኛ ለውጦች ካልተደረጉ በታቀደው ምርጫ ላይ እንደማይሳተፉ ሲገልጹ፣ የአገሪቱ ፕሬዚዳንት ሚስተር ኬንያታ ደግሞ ኮሚሽኑ መነካት የለበትም በማለት አቋማቸውን ደግፉበት ይገኛሉ። ሁለቱ ወገኖች በመርጫው ኔታ ለመነጋገር የጀመሩት ውይይት ያለ ስምምነት የተቋረጠ መሆኑን መዘገቡ ይታወሳል። በአሜሪካ ላስ ቬጋስ ከተማ እሁድ ምሽት የዘፈን ትርኢት በመመልከት ላይ ባሉ በአንድ ግለሰብ የተገደሉ ሰዎች ቁጥር 59 መድረሱን 527 ሰዎች የቆሰሉ መሆናቸውን ባለስልጣኖች ገልጸዋል። የ64ቱ ዓመቱ ስቲቨን ፓዶክ የተባለው ገዳይ ግድያውን ለማካሄድ ምን እንዳነሳሳው እስካሁን ያልታወቀ ሲሆን በሆቴሉና በመኖሪያ ቤቱ 23 የተለያዩ መሳሪያዎች የተገኙ መሆናቸውን ተነግሯል። ከውጭ አሸባሪ ኃይሎች ጋር ግንኙነት ስለመኖሩ እስካሁን ተጨባጭ መረጃ አለመኖሩ የተገለጸ ሲሆን አሲስ የተባለው አሸባሪ ድርጅት ኃላፊነቱን በመውሰድ ያሰራጨው ዜና መሰረተ ቢስ መሆኑን ተገልጿል። ቀድሞ በሂሳብ ስራ ላይ ተሰማርቶ የነበረውና የቁማር ሱሰኛ እንደነበር የሚነገርለት ስቲቨን ፓዶክ ኔቫዳ ክፍለ ሀገር መስኪት በምትባል ከተማ በጡረተኞች መንደር ይኖር እንደነበር ከመገለጹ በላይ ትክክለኛ ፈቃድ በማግኘት የገዛቸውን የተለያዩ መሳሪያዎች ወደ አውቶማቲክ መሳሪያ የለወጣቸው መሆኑ ተነግሯል። ከዚህ ጋር ተያይዞ በአሜሪካ ሀገር የመሳሪያ ግዢ ፈቃድ ቁጥጥር ይደረግበት የሚለውን ድምጽ እንደገና እየተሰማ ነው። የተባበሩት መንግስታት ድርጅት የስደተኛ ጉዳይ መስሪያ ቤት ሰኞ መስከረም 22 በሰጠው መግለጫ ከአፍሪካ ቀንድ ወደ የመን የሚሰደዱ ስደተኞች በወንጀለኛ ቡድኖች እየታፈኑና ግብረሰል እየተፈጸመባቸው መሆኑን አጋልጧል። አብዛኞቹ ስደተኞች አምባገነን አገዛዝና ጦርነትን በመሸሽ ከኢትዮጵያና ከሶማሊያ የሚሰደዱ መሆናቸው የታወቀ ሲሆን የመንን እንደ መሸጋገሪያ በማድረግ ሌሎች የመካከለኛ ምስራቅ አገሮች ለመሰደድ መሆኑ ይታወቃል። ብዙዎቹ የመን ሲደርሱ እየታፈኑ እንደሚወሰዱና በሚነድ ላስቲክ ሰውነታቸውን እያቃጠሉ ቤተሰቦቻቸው ዘንድ ስልክ ደውለው ገንዘብ እንዲከፈልላቸው ያደርጋሉ ተብሏል። ከዚህ በፊት በተለያዩ ጊዜያት ስደተኞች በአስተላላፊዎች እየተወረሩ ባህር ሰጥመው የሞቱ መሆናቸው የተዘገበ ሲሆን ባለፈው ዓመት የካቲት ወር በሳውዲ የሚመራው ጥምር ኃይል ከሄሊኮፕተር ላይ ባደረገው የአየር ጥቃት ጀልባ ላይ የነበሩ 42 ሰዎች መገደላቸውንና 34 መቁሰላቸው ይታወቃል። ከሞቱትና ከቆሰሉት ውስጥ አብዛኞቹ ስደተኞች መሆናቸውም ተነግሯል። ባለፈው ሳምንት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የሰብአዊ መብት ጥሰትን የሚመረምር ቡድን ለመላክ የወሰነ መሆኑን ተገልጿል። የኡጋንዳው ፕሬዝዳንት ስልጣን ለማራዘም በምክር ቤት ውስጥ የተወሰደውን እርምጃ ሲቃወሙ የነበሩ ሁለት የተቃዋሚ ፓርቲ ምክር ቤት ተወካዮች በመኖሪያ ቤታቸው ላይ የቦምብ ጥቃት የተካሄደባቸው መሆኑን ገልጸዋል። ጥቃቱ የተፈጸመው ሰኞ መስከረም 22 ቀን ምሽት ላይ ሲሆን ጉዳት ያላደረሰ መሆኑም ተነግሯል። ሁለቱ የምክር ቤት አባላት ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ የቦምቡ ጥቃት ጉዳት ባያደርስም ከእንግዲህ ሕይወታቸው አደጋ ላይ እንደሆነም ጠቁመዋል። የተቃዋሚ ፓርቲ አባላት የፕሬዝዳንቱ የስልጣን ዘመን በእድሜ ገደብ እንዲኖረው እንቅስቃሴ እያደረጉና ሰፊ ድጋፍም እያገኙ የመጡ መሆናቸው የሚታወቅ ሲሆን አንዳንዶቹ የግድያ ማስጠንቀቂያ በፌስቡክና በሌሎች መገናኛዎች አማካይነት እየደረሳቸው መሆኑን ገልጸዋል። የመንግስት ቃል አቀባይ በበኩሉ የተቃዋሚ ኃይሎች ራሳቸው የቦምቡን ጥቃት ፈጽመው በመንግስት ላይ ለማላከክ የሞከሩት ተንኮል ነው የሚል የፌስ መግለጫ ሰጥቷል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 13 አዲስ አበባ የቀድሞው ለልት ፀሐይ ሆስፒታል አጠገብ ወደሚገኘው ወደ ወታደራዊ ፖሊስ ጠቅላይ መምሪያ ተይዤ ተወሰድኩ። ይህ እስር ቤት ሶስተኛ ፖሊስ ጣቢያ የሚገኘው የጸጥታ እስር ቤትን ያህል መጥፎ ሲሆን ባረመኔያዊ አሰራሩ ከማይጨው ወታደራዊ ሰፈር እስር ቤት ጋር ይወዳደራል። ጃልሜዳ ተገብ የሚገኘው ትልቅ እስር ቤት ክፍሎቹ የተሰሩት ከስሩ ቆሻሻ የሚወርድበት ቱቦ በተዘረጋበት ላይ ነው። በእስር ቤቱ ዙሪያ 3 ሜትር ርዝመት ያለው ግድግዳ አለ። ከግድግዳው ፊት ደግሞ በእስረኞቹ የተቆፈረ ርዝመትና ስፋት ያለው ቦይ አለ። ስለዚህ ማምለጥ በጣም ከባድ ነው። ከውስጥ ክፍሎቹ 1.5 ሜትር በ2 ሜትር ሲሆኑ የሚጠቀሙባቸው ለብቻ ገለው ለሚያስሯቸው እስረኞች ነው። ግድግዳው ላይ ከፍ ብለው ያሉት መስኮቶች የሚከፈቱት ክፍሎቹን በግራና በቀኝ ወደሚለየው መተላለፊያ ነው። ወለሉ ከሲሚንቶ የተሰራ እንደመሆኑ መጠን ቀዝቃዛ ነው። እስር ቤቱ ርጭ ያለ ጸጥታውም የሚያስፈራራና የሚጨፈግግ ነው። እስር ቤቱ ስንደርስ ጫማዎቻችንን እንድናወልቅ አዘዙን። እቃዎቻችንንም አስረከብን። ከዚያም ሬሳችንን ለመረከብ የሚነገራቸው የዘመዶቻችን ስሞችና አድራሻዎች ዝርዝር የሚጻፍበት ፎርም እንድንሞላ አስደረጉን። ከዚህ በኋላ ቦዩ አጠገብ አሰለፉን። ጠመንጃዎቻቸውን አቀባብለው ምላጮቹን ሳቡ። ይህ የማሞኛ ርሸና የገደሉን ያህል ነው የተሰማን። የሚያስፈራራ ጸጥታ በሰፈነባቸው ክፍሎቻችን ውስጥ ሁሉ ጊዜ ኮረንቲ ስለሚበራና መስኮቱም ወደ እስር ቤቱ ውስጥ ስለሚከፈት ቀንና ሌሊቱን የምናሳልፈው የትኛው ቀን የትኛው ሌሊት መሆኑን ሳናውቀው ነው። ምርመራና ግብረ ሰይድ አብረው ሳይነጣጠሉ ነው የሚካሄዱት። የውስጥ እግርህን ከደበደቡ በኋላ ከጠንካራ ገመድ ከተሰራ ወንበር ላይ እንድትዘል ያደርጓል። ይህ እንዲያውም የውስጥ እግርህን የበለጠ ህመም እንዲሰማው ያደርጋዋል። የተራቀቁበት አንድ ነገር ብልትን በጭካኔ በመደብደብና ለዚህ ጉዳይ በተሰራ መሳሪያ በመጨቆን ማድቀቅን ነው። ግብረ ሰይል እያካሄዱ እንገልሃለን፣ መሞትህንም የሚያውቅ አይኖርም ይሉሃል። ግብረ ሰይል ፈጻሚዎቹ ሰዓት አክባሪ ናቸው። የምሳ ሰዓታቸው ሲደርስ ወዲያው አቁመው ይሄዳሉ። ከሰዓት በኋላ እስኪመለሱ ከጣራ ላይ እንዳንጠለጠሉ ይተውሃል። አዘውትሬ የተቀበልኳቸው የግብረ ሰይል አይነቶች ግርፊያ፣ የኤሌክትሪክ ንዝረት፣ የብልት ጸጉርን በፒንሳ መንጨት፣ ጭንቅላትን ስለታም ጠርዝ ባለው ማስመሪያ መምታት፣ ጣቶቻቸውን ቀስ በቀስ የቀረጣጠፏቸው ሌሎችም ነበሩ። ሌሎች ደግሞ የሰው አይነ ምድር እንዲበሉ የሰው ደም እንዲጠጡ የተደረጉ ነበሩ። አርብ አርብ የርሸና ጊዜ ነው። የወታደሮቹ ኮቴ አንተው ክፍል በራፍ ላይ ደርሶ ይቆም ይሆናል የሚል ስጋት ሌሊቱን መጠበቅ አያድርስ ነው። አብሬያቸው ከመጣሁት እስረኞች ሁለት ብቻ ነን የተረፍነው። ሌሎቹን ጨርሶ አይቻቸው አላውቅም። ተገለዋል ብዬ እገምታለሁ። ናዝሬት የተያዝኩት ጥቅምት 1969 ዓ.ም ተመረጥ ከቤቴ ከሌሊቱ በስምንት ሰዓት ነው። የወሰዱኝ በጊዜው እንደ መይሶን አባላት ይታወቁ የነበሩ በኋላ ወደ ሰደድ የተሳቡ ሲሳይ ወልደ ዮሐንስና አሁን 50 አለቃ የሆነና በኤርትራ ውስጥ አንድ ቦታ የሚኖር ብዙ ነህ እንዳይላሉ ናቸው። የያዙኝና ቤቴን የፈተሹኝን ስኳድ የመሩት እስር ቤት ውስጥ ማህርነት መብራቱን አገኘሁት። ቤት ውስጥ አንድ የዴሞክራሲያ እትም ተገኝቶበታል። በተደጋጋሚ ከማርነት ጋር ድርጅታዊ ግንኙነት እንደነበረኝ ጠየቁኝ። ነገር ግን ፍጹም ኑሮኛው ቅንብዬ ካድኩ። ከመርማሪዎቹና ከግብረሰይል ፈጻሚዎቹ የማስተዋውሳቸው ተስፋዬ መንግስቱ የወንጂ አብዮታዊ መከላከያ ኮሚቴ ሊቀመንበር፣ ዮናስ አራሮ ካድሬና አባተ ተሰማ የተባለ የመይሶን አባል ናቸው። አንድ ቀን ማርነትን ጠርተው አወጡት። ከዚያ በኋላ ታይቶ አይታወቅም። ሙልጌታ የሚባል ሌላ እስረኛ ነበር በዚህ አይነት ሁኔታ እንደጠፋ የቀረ። እኔን አንድ ወር አቆይተው ለቀቁኝ። ግን እንደነ ተሾመና የወንጂ ስኳር ፋብሪካ ሰራተኛ ሰለሞን ወንጂ ስኳር ፋብሪካ ውስጥ ኮረንቲ ሰሪ ባሰቃቂ ሁኔታ ግብረሰይል ተቀበልኩ ማለት አልችልም። እነሱ ላይ ያልተጠቀሙባቸው የጭቃኔ ቅጣቶች አልነበሩም። በጣም ከከፉት ግብረሰይል ፈጻሚዎች የማስተዋውሳቸው የወዝሊግ አባል የነበረውን ሚልኮስ አንጀሎን ሲሆን፣ ይሄው ሰው በጭካኔ የታወቀ ከመሆኑ የተነሳ የአቃቂ ሰራተኞች ሌላው ገዳይ ጣም ያለው እሸቴ አሁን የኢሰፓ ማዕከላዊ ኮሚቴ አባል ለርዳታ ይጠራው ነበር። ሚልኮስና ጣም ያለው ሁለቱ በአንድነት ልክ የሌለው ሰራተኛ ጨርሰዋል። በየካቲት 1970 ዓመተ ምህረት ብቻ ናዝሬት ውስጥ ከአጼ ገላውዲዮስ ትምህርት ቤት ውጭ ግንብ ገበያና ቅድስት ማርያም አጠገብ 21 የአስተማሪዎች የተማሪዎችና የሌሎች የማላውቃቸው የኢሃፓ አባላት ናቸው የተባሉ ሰዎች ሬሳዎች አይቻለሁ። ከወንጂ ብዙ ሰዎች ታስረው ነበር። እስካሁን የደረሱበት ምልክቱ የለም። ሐረርጌና አዲስ አበባ። ስለ ገዛ ራሴ ተመክሮ ከመጻፌ በፊት ስለማውቀው ብጽፍ ጠቃሚ ይመስለኛል። ስለተያዙ ግብረሰይል ስለተቀበሉና ስለተገደሉ መስከረም 1969 ዓመተ ምህረት ሐረር ውስጥ የመድኃኔዓለም ትምህርት ቤት መምህርና ርዕሰ መምህር የነበረው ነጋሽ ሙሳ ተያዘና አረመኔያዊ በሆነ መንገድ ግብረሰይል ከመቀበሉ የተነሳ እግሮቹ እንዳልሆኑ ሆነው ደም ያንቆረቆሩ ነበር። ሽንቱም ደም ያቀለመው ነበር። በዚሁ ዓመት በህዳር ወር 27 እስረኞች ወደ ኤረር በሐረርና ጅጅጋ መንገድ ላይ ተወስደው በቅጽበታዊ ውሳኔ ተገድለው ተቀበሩ። ከነዚህ 27 ውስጥ የማስተዋውሳቸው የታሪክ መምህርና የተነስ የሐረር መምህራን ማህበር ልሳን አዘጋጅ የነበረው አለማየሁ ክፈሌ የሂሳብ መምህር፣ ዘውዴ የመድኃኔዓለም ትምህርት ቤት ተማሪ የነበረች፣ ባሽንኩር ተማሪ የነበረች፣ አሸብር ኃይሉ የዩኒቨርሲቲ ተማሪ ከአዲስ አበባ፣ እንዲሁም ሰለሞንና የሺጥላ ናቸው። ቅጽል ስሙ ለንደን የነበረ ግርማ ከተረሸነ በኋላ የሶማሌ ሰርጎ ገብ ተብሎ ሬሳው በመኪና እየተጎተተ እንዲታይ ተደረገ። እዚያው ሐረር ውስጥ ጥመ ልሳን የተባለ ወጣት ስኳዶች ሊይዙ ሲመጡ አልያዝም በማለት ሁለት ገሎ እሱም ተገደለ። እናቱ ከገበያ ሲመለሱ በስኳድ ታፍነው ተወሰዱና መድረሻቸው ጠፋ። እስር ቤት ውስጥ ሆኜ አስበ ተፈሪ እስር ቤቶች ውስጥ ግብረሰይል የተቀበሉ ብዙዎችን አግኝቻለሁ። እንደነገሩኝ አንድ የኢሃፓ አባል 7 ጊዜ ከተደበደበ በኋላ የአባነቱን ስላመነ ግብረሰይል ፈጻሚዎቹ ሰባቶች በተባለ የተራዘመ ድብደባ ያምናሉ። ቁጥር 8 ወይም 6 እየተባለ በሚታወቀው አስተሳሰር ያስሩህና ለረጅም ሰዓታት እግሮችህ እስኪደሙና አጥንቶች እስኪታዩ ድረስ ይደበድበዋል። እስረኛን ከረሸኑ በኋላ ሬሳውን ከመነኪና ጋር አስረው ከተማውን እያዞሩ መጎተት ደስ ይላቸዋል። የሱልጣንን ሬሳ እንዲህ ነው ያደረጉት። በ1968 ውስጥ የደርጉ አባል ሻለቃ ጌታቸው ሽበሺ ነበር በዚህ ከተማ ውስጥ የተካሄደውን ግድያ የመራው። የጥጥ ፋብሪካ ሰራተኞች በጅምላ ነው የተረሸኑት። የገለምሶ አርሶ አደር ማህበር አባላት፣ ጥቂት ተማሪዎችና የመንግስት ሰራተኞች እንዲሁም የአውራጃው አስተዳዳሪ የቀድሞ ያየር ኃይል መቶ አለቃ የነበረ በሻለቃ ጌታቸው እንዲታፈሱ ከተደረጉ በኋላ በገለምሶና በበደሳ መካከል ባለው ጫካ ውስጥ በጅምላ ተረሸኑ። በዚያን ጊዜ 30 የሚሆኑ ተማሪዎች ካስ በተፈሪ ታፍሰው ወደ ሚኤሶ በመወሰድ ተረሽነዋል። እኔ ራሴ አዲስ አበባ ተይዤ ሲኒማ አምፒራ ጠገብ ከሚገኘው ቀበሌ 10 ከፍተኛ 2 ውስጥ ታግቼ ቆይቻለሁ። በመጀመሪያ ተገረፉ፣ ተደበደቡ። ግብረሰይል ሊፈጽሙብኝ የነበሩት ማስረሻ ከበደ፣ ፍሬው የቀድሞ ኪሳውላቂ፣ ታደሰ የጸጥታ ጆሮ ነው፣ ጸጋዬ የቀበሌ ዘበኛና የስፖርት ፌዴሬሽን መኪና ነጂ፣ እንዲሁም ፈለቀ የሚባል የከፍተኛ 2 ካድሬ የነበሩ ናቸው። በዚህ ቀበሌ ውስጥ ከየሬሳቸው ውስጥ ታምራት የተባለ የቀበሌ መሪን ገደላችሁ በሚል በዚያ አንድ ወንጀል በተለያየ ጊዜ የተገደሉ ያለማየሁን፣ የሳሙኤልን፣ የግርማ ታፈሰን አውቃለሁ። በቀበሌ እስር ቤት ውስጥ የተለያዩ የግብረ ሰይል አይነቶች የሚከተሉት ነበሩ። ቁጥር 8 ስቅላትና ግርፋት፣ ውሃ ውስጥ ዘፍቆ መግረፍ፣ ጀርባን ከገረፉ በኋላ የጋዜጣ ወረቀት በላዩ ላይ ማቃጠል፣ ጸጉሩን አቃጥሎ አመዱን በደም ለውሶ አስገድዶ ማብላት፣ ሲጋራ ምላስ ላይ መተርኮስ፣ እስረኛው የግብረ ሰይል ፈጻሚውን አክታ እንዲውጥ ማድረግ፣ እስረኛው ጣቱን ከፊንጢጣው እንዲከትና ያንን ጣቱን አፉ ውስጥ እንዲዶል ማስገደድ፣ የጀርባና የጫማ ቁስልን በእግር መደፍጠጥ፣ ጀርባን በኮረንቲ ካውያ መተኮስ ናቸው። ህዳር 1969 ዓ.ም አንድ የዩኒቨርሲቲ ተማሪ ከእስር ቤት ተወስዶ ተገድሎ ቴዎድሮስ አደባባይ ላይ ለትርኢት ተጥሎ ነበር። አንድ ወጣት ራሱን ከተጨማሪ ግብረ ሰይል ያዳነ መስሎት 5 ጓደኞቹን አጋለጠ። ሆኖም ከ5ቱ ጋር ተወስዶ ተገደለና ሶማሌ ተራ ተብሎ በሚታወቀው ቦታ የ6ቱም ሬሳ ለትርኢት ቀረበ። 8 ወጣት ልጆችም ወደ ከፍተኛ 21 እንዲመጡ ተደርጎ ከተገደሉ በኋላ ራስ መኮንን ድልድይ አካባቢ ተጥለዋል። ወደኛ ቀበሌ እስር ቤት ከኛ ጋር ለታሰረ አንድ ዘመዷ ምግብ ታመላልስ የነበረች አንዲት የ14 ዓመት ወጣት ነበረች። ታዲያ ከዘበኞቹ አንዱ አይኑ ስላረፈባት አንድ ቀን እሷም ከኛ ጋር ታሰረች። ታደሰ የተባለ ይህ ዘበኛ ደፈራትና አረገዘች። ማርገዟንም እንዳወቀ ገደላት። ውሎ አድሮ ታደሰ በሌላ ወንጀል ሲያዝ፣ ይህም የልጅቷ ግድያ ከወንጀሉ ዝርዝር ውስጥ ተደመረ። ነገር ግን የተወሰነበት ቅጣት የጥቂት ዓመታት እስራት ነበር። የቀበሌ አለቆችና ዘበኞች ይደፍራሉ፣ ይገድላሉ፣ ይዘርፋሉ። ለምሳሌ ሐጅ በድሩ የተባለ የቀበሌ 11 ሊቀመንበር ከቀበሌ 9 ተረፈና ከቀበሌ 13 ታወቀ በዚህ ረገድ የታወቁ ነበሩ። ሰዎችን ያስሩና ዘመዶቻቸውን አስፈራርተው ገንዘብ ይቀበሉ ነበር። ገንዘብ ይዘርፉና ባለቤቶቹን ይገሉ ነበር። መርካቶ አካባቢ የነጻነት ጎህ ቡና ቤት ባለቤት እጣ ይኸው ነበር። የቀበሌ 9 ሊቀመንበር ተረፈ የግራር ሆቴል ባለቤትን ሚስት ወሸመና ከዛም ባልየውን ገደለ። አንድ የቅቤ ነጋዴ አናርኪስት ተብሎ ሊገደል ከሚችልበት ሁኔታ ለመዳን 15,000 ብር መክፈል እንደነበረበት አውቃለሁ። በአንድ ወንጀል በርካታ ሰዎችን መግደልም የታየ ነበር። ቀደም ብዬ እንደጠቀስኩት ታምራት የተባለውን የቀበሌ ሊቀመንበር ገደላችሁ በመባል 3 ሰዎች ተገድለው ነበር። ጥር 1978 ዓ.ም በቀበሌው ውስጥ የህዝብ ስብሰባ ተደርጎ ቀርዋሬ የተባለ በወጣትነት እድሜ ያለ ሰው የታምራት ገዳይ ነው ተብሎ ለህዝቡ ተጋለጠ። እዚያው ቦታ በህዝቡ ፊት አንድ የቀበሌ ዘበኛ ቀርዋሬን ገደለው። ከዚያም አናርኪስቶች ሲሞቱ ማየት እንዴት እንደሚያስደስት የሚገልጸውን የተለመደ ዘፈን እንዲዘፍን ህዝቡ ታዘዘ። ከሳምንት በኋላ ሌላ ስብሰባ ተጠራና አሁን ደግሞ የቀበሌ ነዋሪ የሆነ ገብረ መድህን ሹምዬ እንደ ታምራት ገዳይ ሆኖ ተጋለጠ። بزي جزي سو لمكاوم دفرة تعمرات اللمكدل بسالفكمو نبرن ويس من دنو نقرو نبر بزوو تشالوت قبر مدن بزي ونيتا كموت ترفة كمال لبك أكو بفيت جن سوس تامتات علم بكاين تاسرة هاج بدرو ሬሳቸው ሀብተ ጊዮርጊስ ድልድይ ለተጣለው ብዙ ሰዎች መገደል ተጠያቂ እሱ ነበር። ለምሳሌ ጥር 1970 ዓ.ም እስረኛ በማምለጡ በንዴት የተቃጠለው በድሩ 8 አዳዲስ እስረኞች አውጥቶ ረሽኖ ሬሳቸው ሀብተ ጊዮርጊስ ድልድይ ተጥሏል። የቀበሌ 17 አለቃ የነበረው በትረ እስረኞችን ማቃጠልና የራሳቸውን የበሰበሰ ወይም በደም የተጨማለቀ ስጋ እንዲበሉ ማስገደድን ሙያይ ብሎ ያዘ ሌላ የታወቀ ገዳይና ግብረሰይል ፈጻሚ ነበር። የእስረኞችን አባለዘርና ፍንጢጣ በሲጋራ መለኮሻ ያቃጥል እንደነበርም ተነግሮኛል። ፖለቲካ ትምህርት ቤት ውስጥ የማይሶንና የሌሎች ካድሬዎች ለእስረኞች መዝፈቂያ ሲሉ የፈላ ዘይትና ውሃ ገላመታ ጠቢያ ገንዳ ውስጥ መሙላት ይወዱ ነበር። ሰኔ 1970 ዓመተ ምህረት በተለያዩ እስር ቤቶችና የማቆያ ማዕከሎች ኮሚቴ ተዘዋውሮ በያፓ የመከላከያ ስኳድ አባልነት የተወነጀሉትን በሙሉ ሰብስቦ ወደ ድር ዋና መስሪያ ቤት ወስዷቸው ከተመረመሩና በግብረሰይል ከተሰቃዩ በኋላ ብዙዎች ተገደሉ። እኔ ለስድስት ዓመታት በእስር ቆየሁ። በወግ ክስ አልተመሰረተብኝም ወይም አልተፈረደብኝም። አዲስ አበባ ወለት ከሌሊቱ በ9 ሰዓት ትንሽ ጋጠወጥነት ያለው ኩሪታ ቀሰቀሰኝና የጸጎፈነነውን የቀሽብሩነታ እነሆ አለኝ። ስድባቸውን ያዘነቡ ቤቱን ሰብረው ለመግባት ይሞክሩ በነበሩበት የሽብር ስኳዶች ሶስቱም የቤታችን በሮች ይደቁ ጀመር። ወዲያው ይታየኝ በመኝታ ክፍሌ መስኮት ዘልዬ በቤታችን መስኮትና በመሰረቱ መካከል በሚገኘው መተላለፊያ ላይ እጅግ ራቅ ካለውና ጠባብም ከሆነው ጥግ መደበቅ ነበር። የሚያሳዝነው ግን ከችኮላ የተነሳ የመስኮቱን ከንጨት የተሰራ ብርሃነ ከላ መሸፈኛ መልሼ ሳልዘጋው ቀርቼ ኖሯል። ከተደበቅኩበት ሁኜ የወራሪዎቹን ጩኸት ስድብ እሰማ ነበርና የሁለት ሴቶች ድምጽ ያለ ተረጥር ተቋሚዎች እንዳለ ለየው። እነሱ ነበሩ ግድግዳዎቹ ላይ ምልክት ፈልጉ፣ ጣራውን ዘንጥሉ፣ ፎቶግራፍ የተከፈፈበትን ገንጥሉ፣ ፍራሾቹን ተመልከቱ ወዘተ ይያሉ። እነዚያ ደደቦች ቤቱን እንዳለ ያመሰቃቀሉት ነበር። እስከዚያች ሰዓት ድረስ ለረጅም ጊዜ ቤታቸው ደብቀውኝ ወደ ነበሩት ባልቴት ልጆችሽ የት አሉ? የት ነው የምትደብቂያቸው? ይያሉ ጥያቄዎች ሲወረውሩባቸው ሰማው። ያስፈራሯቸው እዚሁ እንገልሻለን ይያሉም ይዝቱባቸው ነበር። በድንገትም ከኔቱ መስኮት ብርሃን ቦገግ ሲላየው ራሴን ጥያቄ ጠይቄ ሳልጨርስ መልሱን አገኘሁት። የእንጨቱን ብርሃን መሸፈኛ ከውጭ በኩል ሳልዘጋው ረስቸው ነበር። አንድ ፍራት የጨመደደው ድምጽ በመስኮት አድርገው አምልጠዋል፣ ተደብቀው መሆን አለበት ተጠንቀቁ ሲል ሰማው። የጀርባውን መስኮቶች በሙሉ ከፈቱት። የክፍሎቹ መብራቶች በሙሉ ስለበሩ የነበርኩበትን ፍጹም የሆነ ጨለማ ዋጠው። ከነሱ አንዱ የተደበቁትን ለመፈለግ የኛኑ ደካማ ባትሪ መስለኛል ተጠቀመ። ትንፋሽን ውጪ ጀርባይን ግድግዳው ላይ ልክ ካድርጌ ለጥፌ ፊቴን መልሼ በድን መስዬ ቆምኩ። ውጣ ተይዛል ብሎ ጮኸ። ቆየት ብዬ አንድ አይነት ሲኒማ አይተን መሆን አለበት ብዬ አሰብኩ። ፍንክች አላልኩም። እሱም ወደ ክፍሉ ውስጥ ተመለሰ። እዚህ ላይ የወራሪዎቹንና የተቋሚዎቹን ማንነት መለየት ታሰበኝ። እንደማልታይ እርግጠኛ ነበርኩ። ስለዚህም ቅርብ ወደ ነበረው መስኮት የኔ መኝታ ቤት እያሰላው ተጠጋሁና ወደ ውስጥ አሽልቅ የተመለከትኩ አንድ ሰው ብቻ ነበር። ካሴቶችን ቴፖችንና የውስጥ ሱሪዎችን ከኪሶቹ ውስጥ ያጭቅ የነበረው። ከዚያም ወደ መካከለኛው መስኮት ለመረማመድ ወሰንኩ። ከእንጨት የተሰራው የመስኮቱ መከለያ አመቺ ስለነበር የተሻለ እይታ እንዳገኝ ረዳኝ። መስኮቱ እኛ እንደ መኝታ ቤት ወደምንጠቀምባቸው በመጋረጃ ወደ ተካለሉ የተጣመሩ ማረፊያ ቤትና ምግብ ቤት ያመራል። በርካታ የታጠቁ ሰዎች እየተተራመሱ ሲገቡ ሲወጡ ይታያሉ። የተከናነቡት ጋቢ ፊታቸውን የደበቀው ሁለት ያልታጠቁ ሴቶች ነበሩ። ተቋሚዎቹ እነሱ መሆናቸው ነው። ሬዲዮ፣ ልብስ፣ የወጥ ቤት ቁሳቁስ ወዘተ የታጠቁት ወንበዴዎች ያጉዛሉ። ባልቴቷ ያንገታቸውን ልዩ የወርቅ ባህል ሊሞጨልፍ ከሚሞክረው ዘበኛ ጋር ጭቅጭቁን ተያይዘውታል። በኋላም መንጭቆ ይወስድባቸውና የተሰራ ጸጉራቸውን በጭካኔ ጨምዶ ይዞ የጆሮ ጉትቻቸውንም አክሎ ከእጅ ያስገባል። ከጥቂት ጊዜ በኋላ ዋነኞቹ ካድሬዎች ቦታውን በደንብ እንዲፈትሹ ለበታች ካድሬዎች ትዕዛዝ ሰጥተው ጥለው ይሄዳሉ። በድንገት ድምጽ ከመስማቴ ጋር ከቤቱ የኋላ ግድግዳ ላይ ከመስኮቱ ፊት ለፊት ያንድ ሰው ጥላ ታየኝ። በጣም ቅርቤ ነበር። አልጋውም ላይ እየወጣ ነበር። ታዲያ በአቅራቢያዬ ወደሚገኙት የቤት ክዳን ቆርቆሮዎችና ጥቂት የተሰባበሩ እንስራዎች አጠገብ ወይም በስራቸው ለመደበቅ ወደዚያ ቸራልኩ። ለነገሩ ርቀቱ ከመስኮቱ በክንድ የሚለካ ነበር። አሁንም ይህን የተከፈተ መስኮት ጠረጥረዋለሁ ሲል ሰማሁት። ክብሪት ያለ ስጠኛልና ወረቀቶች ጨባብጦ ክብሪቱን ሲጭር ወረቀቱን ሲለኩስ አዳመጥኩት። ሁለታችንም አይን ላይን ግጥምጥም አልን። እሱ አይኑን ሰበረ፣ እኔም እንዲሁ በድንጋጤ ደነዘዝኩ። እሱም እንደደነገጠ ይታየኝ ነበር፣ ግን ፈጥኖ አደብ ገዛና ጸጉሬን አፈፍ አደረገው። በዚያም ቀይ ሽብር መዳፍ ውስጥ ወደቅኩ። ድምጽ አሰማና ሌሎች ተሯሩጠው መጡ። በመስኮቱ አድርጎ ግማሽ ሰውነቴን ያህል ጎትቶ አወጣኝ። ከሩቅ የሚጠራ ይመስል ይህች ውሻ መሳሪያ ይኖራት ይሆናልና ተጠንቀቅ ሲል የሆነ ሰው ሰማሁ። ጎትተው ካስገቡኝ በኋላ በጥፊ ተጠፈጠፍኩ። በቡጢ ተመታሁ፣ ተተፋብኝ፣ ወደ ሉም ላይ ተወረወርኩ። አንዳንዶቹም ሊገሉኝ ያሰቡ በማስመሰል ሽጉጦቻቸውን አቀባበሉ። እከሌነሽ ብሎ አንዱ ጠየቀ፣ አልጋዬ አጠገብ ትቼው የነበረውን መታወቂያ ወረቀት ይዞ። አዎ እኔ ነኝ ብዬ አለቀስኩ። መታወቂያዬ ገረድናት የሚል ነው። እምባዬ በጉንጮቼ ላይ ዱብ ዱብ እያለ ነበር። ጎረቤታችን ያሉ ቄስ ፖሊሶች መስለው ከሚመጡ አናርኪስቶች ተጠንቀቁ ብለውኝ ነበርና ለዚህ ነው የተደበቅኩት ብዬ ሳላስበው ተናገርኩ። እዚህ ይኖሩ የነበሩ የአናርኪስት ልጃገረዶች የት ነው ያሉት ብሎ አንደኛው ጠየቀ። አንድ የውሸት መልስ ትሰጪኝና ናላሽን ነው የምጠረምሰው የሚል ተከተለ። አዲሱን ልብሷን ለብሳ ማለዳ ቤተ ክርስቲያን ሄዳለች። በቶታል ቤንዚን ማደያ መንገድ በኩል ነው የሄደችው ብዬ መለስኩ። ተጨማሪ ጥያቄ ለመጠየቅ እድል ሳልሰጣቸው የልዩ ልዩ ጻድቃን ሰማዕታትን ስም በመጥራት ስለ ወንድ ልጅ አምላክ፣ ስለ እምዬ ማርያም ወዘተ እያልኩ በመማፀን ልመናውን አጎረፍኩባቸው። ግን እኔን የፈለጉ አልመሰለም። ስለ ሌሎቹ ሴቶች መጠየቁን ደጋገሙ። እያንዳንዱን ጥያቄ በጥፊ ወይም በርግጫ እያጀቡ መልሴ አንዲት ነበረች። ጎትተው አነሱኝና መደበቂያ ቦታዎችን እንዳሳያቸው ከክፍል ክፍል አዞሩኝ። ወደሚቀጥለው ክፍል ወርውረው በከተቱኝ ጊዜ ከጉድጓዳቸው ተወርውረው ለመውጣት የከጀላቸው ታላላቅ ዓይኖች ነበሩ። ግልብጥብጡ ከወጣው አልጋ አጠገብ እርቃኑን ቁሞ መላ ሰውነቱ ይንቀጠቀጥ ነበር። ከአንድ ዓመት ተኩል በፊት ይኸው ቤት ሲበረበር አባቱም እጁን በካቴና ታስሮ ሲወሰድ አይቷል። ልጁ እድሜው 6 ዓመት ተመንፈቅ ነበር። ክፍሉ ምስቅልቅሉ ወጣ። ትራሶችና ፍራሾች ተቀዳደዱ። ከበርባሪዎቹ አንዱ መጽሐፍቱን ከመደርደሪያ ላይ ያወረደ፣ ከተማ ውስጥ መጽሐፍ አለመኖር አያስደንቅም፣ አናርኪስቶቹ እዚህ ደብቀዋቸዋል ብሎ ጮኸ። ሌላው ደግሞ መጽሐፍ መደርደሪያው አናት ላይ ቆሞ ጠመንጃ ወይም የሆነ የተደበቀ ሰነድ እጄ ላይ ይወድቅልኛል ብሎ በመገመት ኮርኒሱን በካራ ይቀድ ነበር። የት እንዳለ አሳዩን እያሉ ጮሁብኝ። ድምጼን ከፍ አድርጌ ከማድ ቤት ወጥቼ አላውቅም እባካችሁ አትግደሉኝ ወዘተ እያልኩ ለመንኳቸው። ያጋቾቼ ብሽቀት እየጨመረ መጣ። ጥቂት ተጨማሪ ጥፊ አላሱኝና ወደ ማረፊያው ክፍል ገፈተሩኝ። እዚያም አይነተኛዎቹ ሰዎች ሶፋዎች ላይ ተቀምጠው አየሁ። የቴሌፎን መስመሩ እንደተላቀቀ ማየት ይችል ነበር። በበረንዳው በኩል የማረፊያ ቤቱ በር ተበረገደና ወዲያውም የከፍተኛ 2 ቀበሌ 10 አብዮታዊ ዘብ ሊቀመንበር እና የአሳሹ ቡድን ምክትል አዛዡ ገቡ። አየሮ ድልደድ ውስጥ የቀድሞ ባለሌላ ማዕረግ የነበረ እሳት የሚተፋ ድራጎን ቢጤ ሰው በቀጥታ ወደ እኔ ተወረወረና ባንድ እጁ ጉሮሮዬን አነቀኝ፣ በሌላው ጸጉሬን ጨመደደኝ። ከዚያም ብድግ አርጎ ተሸከመኝና ቀድም ውጪ ሆኜ ወደ ውስጥ መለከተው ከነበረው ክፍል ወሰደኝ። አንቺ ልክ እዚያ ፍግም እንዳለችው እንደዚያች ውሻ ጓደኛሽ ቀይ ሽብር ልናፋፈምብሽ ነው ብሎ ደነፋ። ወደ ጥግ ስመለከት ባልቴቷ ወለሉ ላይ ቁጭ ብለው ጭናቸው ላይ አረፋ የሚደፍቀውን ሰውነት ታቅፈው አየኋቸው። እነዚያ ደደቦች እንዳሰቡት ሳይሆን የልብ መታወክ እንዳልነበራት ባልቴቷ አሳምረው አውቀዋል። እኔም አንገቷ ላይ ከተንጠለጠለው ክታብ ውስጥ የምታኖረውን የመርዝን ክብል እንደዋጠች አውቄያለሁ። ቁጥር እንደሌላቸው ሌሎች ጓደኞቿ ሁሉ እሷም ተንዘፈዘፈችና ሞት እያሸለባት ጸጥ ስትል እየተመለከትኩ ሳለ ባልቴቷ ሙሾአቸውን እያንጎራጎሩ በሞት ድምጽ ዋይ አሉ። እሷ ለእምነቷ የቆመች የተባሽ ታጋይ ነበረች ማለት እችላለሁ። ዩኒቨርሲቲ በነበረችበት ጊዜ ምንም እንኳ በዚያ ጊዜ ብዙ ሴቶች የተማሪውን እንቅስቃሴ ባይደግፉም፣ እሷ ግን ድጋፍም የተባ ተሳትፎም ነበራት። በየካቲቱ አብዮት ወቅት በሴቶች ሰራተኞች ውስጥ ምስጢራዊ ህዋሳትን በማደራጀት ተግባር ውስጥ ተሳትፋ ነበር። ደርግ ስልጣን ከያዘም በኋላ በዚሁ ተልእኮ ቀጥላለች። ለወታደራዊ መንግስት የነበራት ተቃውሞ ፍጹም ሲሆን፣ የግል ተመክሯም ይበልጥ ጥላቻን እንድታተርፍ ንቃትን እንድትጨምር አድርጓታል። ለመጀመሪያ ጊዜ እሷን ያገኘኋት የእቡ ኑሮ ውስጥ ገብታ አንድ ጓደኛ ቤት 12 ዓመት ዕድሜ ከነበራት እህቷ ጋር ሁና ነበር። ይህች ትንሽ እህቷ በመስከረም 1968 በተደረገ ሰላማዊ ሰልፍ ላይ ተይዛ በአንድ የእስር ቤት ዘበኛ ተደፍራለች። ይህች ልጅ ከእሷ ጋር ሳያት ገና ድሮ የአራት ወር ጽንስ ይዛ ትልቅ እህቷን አንድ ነገር እንድታደርግ እየነዘነዘቻት ነበር። እናታቸው ሐረር ለሕክምና ሄደው በኦጋዴን ጦርነት ምክንያት መጓጓዣ አጥተው እዚያው ቀርተዋል። ወንድማቸው ደግሞ አናርኪስት ተብሎ ታስሯል። በእርግጥም እሷ ወታደራዊ መንግስትና የቆመበትንም ዓላማ ለመጥላት በቂ ምክንያት ነበራት። እነዚያ ደደቦች በስቃይዋ እየተደሰቱ በእንደዚያ አይነት ሁኔታ ስትሞት ማየት ልቤን ቆላው። አጋቼም ከክፍሉ ውስጥ ጎትቶ አወጣኝ። በኔም በዘር ማንዘሬም ላይ ጸያፍ ስድብ እያወረደብኝ ከቤት አውጥቶኝ ቆሻሻና ስብርባሪ በተመላበት ጠባብ መተላለፊያ ውስጥ ጎተተኝ። የጠርሙስ ስብርባሪ የውስጥ እግሬን ይቀደው ገባ። አልፎ አልፎም ይህ አውሬ የሆነ ሰው ሊደበድበኝና ሆዴ ላይም ዱብ ዱብ ሊልብኝ ቆም ይላል። ጉሮሮዬን ረግጦ ይዞ ለመግደል ያስፈራራኝ ነበር። ደሜ እየፈሰሰ ህመሙም እየበረታብኝ አእምሮዬን ወደ መሳቱ ደርሼ ነበር። የ100 ሜትር ርቀት ያህል እንደሄድን አስፋልት ከተነጠፈው መንገድ ላይ ደረሰ። እዚያም ያሳሽ ቡድኑ አዛዥ ማሪዮን ይዞ የተቀመጠባት የቀሽብሩ ቮልስዋገን መኪና ቁማ ነበር። አዛዡ ከመኪናዋ ወርዶ የኋላ በሩን ከከፈተ በኋላ የውሃ ቀለም መልክ ያለው የቀሽብር ሰሌዳና ጥቂት ታላላቅ መስማሮች ለመከተሉ አቀበለው። ደሃ ስለመሆኔ፣ ደንቆሮ ገረድ ስለመሆኔ ያች የሚፈልጓት በቶታል ቤንዚን ማዲያ መንገድ አድርጋ መሄዷን የሚገልጸውን ትሁት ምልጃዬን በመድገም በጉልበቴ ተንበረከኩና ለመንኳቸው። መከተሉ ከመንገዱ ባሻገር ወደ ነበረው ትንሽ ሳርማ ቦታ ጎትቶ አሻገረኝና ወደ መሬት ከገፈተረኝ በኋላ ክላሽንኮቭ መሳሪያውን አቀባበለ። እኔም የመጨረሻዋ ሰዓት መሰለችኝና የመታበይ ስድብ ለወረውረበት ካሰብኩ በኋላ እንደምንም ተገታሁና የተለመደውን ትሁት ልመናዬን ደገምኩ። አልባሌዎቹን ቃላት ለመጨረሻይቱ ጊዜ ቆጠብኳቸው። በጣም ረጅም ጊዜ መስሎኝ ከነበረው በተጨባጭ ከአንድ ደቂቃ ከማይበልጥ ጊዜ በኋላ እንደገና ኮዴ ላይ ረገጠኝና እንድነሳ አዘዘኝ። ያ እርግጫ ከቶውንም አልተሰማኝም። ደብዘዝ ያለ ብርሃን ወደሚታይበት ሰርጥ መንገድ ሲጎትተኝ የመድፈር ሐሳብ የነበረው መስሎኝ ነበር፣ ግን ተሳስቻለሁ። ከጥቂት ደቂቃዎች ጉዞ በኋላ ማነ በዚህ የምትሄድ እያሉ በመጮህ ጠመንጃቸውን ባቀባበሉ ሰዎች እንድንቆም ተገደድን። እኔን የሚያሰቃየው ሰውዬ የይለፍ ቃል ነገራቸውና እንድንቀጥል ተፈቀደልን። በድምድማቱ ላይ የብርጭቆና የጠርሙስ ስባሪ በሲሚንቶ ተጠናክሮ ተትረፍርፎ የተተከለበት ረጅም የግንባ አጥር ካለው በአቅራቢያው ከሚገኝ ትልቅ ቅጥር ግቢ ወሰዱን። ሕንፃው በአንድ የንግድ ቡድን የተመሰረተ ማህበር የግል ማህበራዊ ክበብ እንደነበር አውቃለሁ። በግቢው ውስጥም በውጭም ብዙ የታጠቁ ሰዎች ነበሩ። የተወሰኑት ደማቅ ብርሃን ወደ በራበት ትልቅ አዳራሽ አጀቡን። ትልቁ አዳራሽ እንደገባን አይኖች በሙሉ ከሶስት መቶ ጥንድ የሚበልጡ ወደኛ ዞሩ። አንድ አለንጋ የያዘ ሰው የቀይ ሽብር አስተባባሪ ኮሚቴ አባላት ወደ ተቀመጡባቸው ሁለት ሞላላ ጠረጴዛዎች እናልፍ ዘንድ መንገድ እንዲለቁልን በተጣበበው የሲሚንቶ ወለል ላይ ተንቆራጠው የተቀመጡትን ወጣቶች ሸነቆጣቸው። በአንጻራዊ መንገድ ሲታይ በጣም ያልተጣበበ ጥቂት ሜትር ካሬ ቦታ ነበር፣ ምክንያቱም እንደነበረው አየሁ። ቀረብ እንዳልኩ የማውቀውና በአካባቢው የአንድ ቀበሌ የተመረጠ ጸሐፊ የነበረ ሰለሞን የተባለ ወጣት ግብረ ሰይድ እየተፈጸመበት ነበር። ተንጠልጥሎ በመገረፍ ላይ ነበር። ግብረ ሰይድ ፈጻሚው ሲያየኝ መደብደቡን አቆመ። አዲስ ሰለባ ተገኘና ከአጃቢዎቼ አንዱ ሆን ብሎ ጠለፈኝና ግብረ ሰይድ ፈጻሚው አጠገብ ስወድቅ ለሆነ ሰልፍ ራሱን የሚያሟሙቅ ይመስል ባለፌሮ የሆነውን የወታደር ጫማ በማንሳት የእጅ ጣቶቼ ላይ አሳረፈው። አንድ ሰው ለቀይ ሽብር አስተባባሪ ኮሚቴ ሊቀመንበር መታወቂያ ወረቀቴን አቀበለውና ስሜን እንኳ ከመጥራቱ በፊት ምንም የማላውቅ ገረድና በቶታል መንገድ አድርጋ ሄደች የሚለው ዝብዝብ ውስጥ ገባው። አዞረኝ ልወድቅ ነው አልኩና ተዝለፈለፍኩ። ድካም እንደተሰማው የሚነበብበት ሊቀመንበርም ይህችን ደንቆሮ ገረድ አስወግዱልኝ እንደማለት አይነት ጥላቻ በተመላበት መንገድ በእጁ ምልክት ሰጠ። ወለሉ ላይ ወርውረው ጣሉኝና ክፉኛ የተጎዳ ሰው የሚሆነውን በመምሰል ለሰስ ባለ ድምፅ እቃትት ጀመር። አይኖቼን ስከፍት ከዚያው ከተጋደምኩበት የለመድኩትን የወይዘሮ ጽጌን ቀሚስና መልክ አየሁ። እሳቸው አካባቢያቸው በሚኖረው ሕዝብ በጣም ተወዳጅ ከመሆናቸው የተነሳ በተደጋጋሚ ጊዜ የቀበሌ ሊቀመንበር ሆነው የተመረጡ 55 ዓመት ዕድሜ ያላቸው ባልቴት ታጋይ ናቸው። ያውቁኛል። እሳቸው ቤት በርከት ያሉ ህቡ ስብሰባዎች አድርገን ስለነበር ስለ እንቅስቃሴያችን ያውቃሉ። አንድ አይነት አደገኛ ሁኔታ ውስጥ ሁለታችንም እንደማንገኝ ሁሉ ለእኔ ሐዘን ተሰምቷቸው በሐዘኔታ መልክ ወደ እኔ እየተመለከቱ ነበር። በኋላ እንደሰማሁት እዚያ ደራሽ ውስጥ በተሰበሰቡት እስረኞች ሁሉ ፊት ግብረሰይል ተፈጽሞባቸው ያወጡት አንዳችም ነገር አልነበረም። የማይሰማ ወኪል የነበረው ሞላ ጌታቸውም በሚባል የሚታወቅ የለየለት ነፍሰ ገዳይ ወደ ባልቴቷ ቀርቦ እንዲነሱ አዘዛቸው። በዚች አሮጊት ውሻ አናርኪስት ላይና በአምስት ሌሎች ላይ ቀይ ሽብር ላፋፈም ነው ብሎ ተንጨረጨረ። አምስት ሌሎች እስረኞችን በነሲብ መረጠና ይዟቸው ወጣ። ይህን ጊዜ ከጠዋቱ 11 ሰዓት ሆኗል። አብዛኞቹ እስረኞች በ10ና 11 እድሜ ክልል ውስጥ እንደነበሩ ተመለከትኩ። ሆኖም እድሜያቸው ከ10 ዓመት በታች እንደሆነ በግልጽ የሚታይ ቁጥራቸው የማይናቅ እስረኞችም ነበሩ። ጠዋት ዘበኞቹ የተኙትን የሚያስነሱት በእስረኞቹ ውስጥ እየተረማመዱ በመጮህና እያንዳንዱን በመግረፍ ነበር። ሞላም እነዚያን 6 አናርኮዎች ባንዲት ጥይት መግደል ነበረብኝ፣ በእነሱ ላይ 6 ጥይቶች ማጥፋቴ ያሳዝነኛል ብሎ እየጮኸ በተንቀባረረ አረማመዱ ዘው ብሎ ገባ። ከዚያም ካላሽንኮቭን ወደኛ አነጣጠረና ምላጩን ሳበ። ጠመንጃው ቀጭታ እንዳሰማ ባሳየነው ፍርሃትና ራሳችንንም ለመቅበር ባደረግነው ቅጽበታዊ ሙከራ ዘበኞቹ በሳቅ ፈነዱ። ቀይ ሽብር አስተባባሪ ኮሚቴዎች አሁን ወደ ዳር ወጡና መድረኩ እንደነ ማርታ ግደይ፣ አሰፋና ጆዋላ በመሳሰሉት ተያዘ። እነዚህ የቀድሞ የኢሃፓ አባላት የነበሩና የአብዮቱን ካምፕ በመቀላቀል ራሳቸውን የለወጡ ናቸው ተባለ። ግደይ ሸሚዙን አወለቀና ገና ያልጠገገውን የግብረ ሰይል ቁስሉን ሲያሳየን፣ ማርታ ደግሞ ቤል ቦታም ሱሪዋን ከፍ አድርጋ ሰንበሮች የተጋደሙበትን እግሮቿን አሳየችን። አሰፋ ድምጽ ማጉያ በመጠቀም ምንም እንኳ አስፈላጊ ባይሆንም እንደናንተው አናርኮዎች ነበር፣ በዴሞክራሲ ተታለን ነበር፣ ይህ ሁሉ ቁስል የደረሰብን በከንቱ ነበር፣ አትሞኙ፣ አብዮቱን ተቀላቀሉ ብሎ እኛ ላይ አንባረቀብን። ከሃዲዎቹ ተራ በተራ ከመናገራቸውም በላይ ኢሃፓ ያዋጠንን የዲሲፕሊን ኪኒን እንድናስታውከው አስጠነቀቁን። አድማጩ ጥያቄ እንዲጠይቅ ቢገፋፋም ማንም ለመድፈር አልሞከረም። ዝም ማለት ራሱ የዲሞን ኪኒን እንደዋጣችሁ የሚያሳይ ምልክት ነው ብሎ ከአስተባባሪዎቹ አንዱ ጮኸ። አንዱ ወጣት ልጅ በእናሸንፋለንና በእናቸንፋለን መካከል ልዩነቱ ምን ነበር ብሎ በመጠየቅ ጸጥታውን ገሰሰው። ሌላ ልጃገረድ ደግሞ ዲሞ ወይም ኢሃፓ ለምን በሴት አንቀጽ እንደሚጠሩ ጠየቀች። ይህ ለጥቂት ጊዜ ቀጠለና ራሳችንን ሌሎችንም ለማጋለጥ ጊዜ እንድናገኝ እረፍት ተሰጠን። ለራስ ማጋለጡ ጥሪው ሲደረግ እንደገና ፍጹም ጸጥታ ሆነ። ሞላ በንዴት ተቃጠለ። ራሳችሁን ማጋለጥ ብትጀምሩ ይሻላችኋል፣ ያለበለዚያ በሁላችሁም ላይ ቀይ ሽብር አፋፍምባችኋለሁ ብሎ ጮኸ። እዚህ ላይ ጠቅሼ ማለፍ ያለብኝ እኔ ፎርም እንድሞላ ባይሰጠኝም ሌሎቹ እስረኞች እስር ላይ በዋሉበት በመጀመሪያው ቀን 8 ጥያቄዎች የያዘ ፎርም ሞልተዋል። ጥያቄዎቹ የሚከተሉት ነበሩ። ስም፣ አድራሻ፣ ምስጢራዊ ስም፣ ማን መለመለህ፣ ማንን መለመልክ፣ ከኢሃፓ ስሪቶች ድርጅቶች አንተ የየትኛው አባል ነህ፣ ወጣት ሊግ፣ ፓርቲ፣ የሴቶች ድርጅት፣ ኢላማ፣ ዴሞክራሲያዊ ግንባር ወዘተ፣ እና በእጅህ የሚገኙ ዕቃዎች ወይም ሰነዶች ወይም ደግሞ የተደበቀበትን ቦታ የምታውቀው። አንዳንዶቹ ካድሬዎች የተሞሉትን ፎርሞች እየተመለከቱ መረጃዎችን ወደ ሌላ ትልቅ ሰንጠረዥ ላይ በመሙላት ተጠምደው ነበር። ሞላን ትዕግስቱን ጨረሱበትና ጥቂት ፎርሞች ብድግ አርጎ እያንዳንዳችሁን እጠራለሁ፣ መልሶቻችሁ ትክክል መሆን አለባቸው፣ ካልሆኑ ግርፋትና ቀይ ሽብር ነው የሚከተላችሁ አለ። በእውነቱ ችግሩ ማን ነው ያመለመለ የሚለው ጥያቄ ላይ ነበር። የሞቱትን ወይም ህቡ ውስጥ የገቡትን ወይም ደግሞ ገጠር የወጡትን ስሞች ከሰጠህ እርቃንህን ተደርገህ ግብረሰይል ትቀበላለህ። የዲሞን ልንይዛቸው የማንችላቸውን ሰዎች ስም የመስጠትን መላ እናውቀዋለን ይሉሃል። አዳራሽ ውስጥ ካለው ሰው ስም ብሰጥ የሞላው ፎርም ይወጣና ይነጻጸራል። እርሶቹ ካልተመሳሰሉ ሁለቱ እርስ በርሳቸው አንዱ ባንዱ ላይ ግብረሰይል እንዲፈጸም ይደረጋሉ። ያልተያዘ ሰው ከተቆምክ ወራሪ ቡድን መርተህ የተቆምከው ሰው ወደ ተደበቀበት ቦታ እንድትወስድ ትጠየቃለህ። ግብረሰይሉ የሚፈጸመው እዚያ ሁሉም እስረኛ በተሰበሰበበት ነበር። እስረኛው እስከ ሙታንታው ድረስ እንዲያወልቅ ይደረግና ጉልበቱን ወደ ደረቱ ሰብስቦ እጆቹን ወደ ቅርጭምጭሚቱ ዘርግቶ እንዲቀመጥ ይደረጋል። ከዚያም እጆቹና እግሮቹ በፕላስቲክ ገመድ ጠብቀው ይታሰራሉ። ጠማማ ዘነዘና ቢጤ ወይም የሆነ እንጨት በታጠፉት ጉልበቶቹና በተዘረጉት እጆቹ መካከል ይከተታል። ሁለቱ የዘነዘና ወይም የእንጨት ጫፎች በሁለት ረዳቶች ብድግ ይደረጉና ሁለት ወንበሮች ላይ ይቀመጣሉ። እንደ ግብረሰይል ፈጻሚው ውቃቢ በሮቲሴሪ ሽቦ ላይ ተሸብልላ አስፈላጊው ማጣፈጫ ያደረጉባት እና የሚያሽከረክሯት ዶሮ እስረኛውም በዚሁ መንገድ እንዲንቀሳቀስ ይሆናል። በዚህ ሁኔታ እስረኛው ለልዩ ልዩ የግብረሰይል አይነት ይደረጋል። የሽብሩ ጓዝ ግሳንግስ የሚከተሉትን ያጠቃልላል። አለንጋዎች፣ ልዩ ልዩ ቅርጽና መጠን ያላቸው ዱላዎች፣ ሁሉ አይነት መጠን ያላቸው የፕላስቲክ ገመዶች፣ ከባድ የብረት ዘለበት ያላቸው ቀበቶዎች፣ ከትልቅ መኪና ወይም ከትራክተር ጎማ ተቀደው የወጡ ረጃጅም የጎማ ቁራጮች፣ ጎራዴዎችና ካራዎች፣ ክብሪት፣ የሲጋራ መለኮሻ፣ የፕላስቲክ ከረጢቶችና የቆሸሹ የእግር ሹራቦች። ግብረሰይል ፈጻሚዎቹ በሰው ገላ ላይ የሚመርጧቸው ተወዳጅ ስፍራዎች የውስጥ እግር፣ ብብት፣ የጀርባ አጥንት፣ ጡትና የጡት ውልብልቢት፣ ጭን ወዘተ ነበሩ። አካላዊ ግብረሰይሉ ደግሞ በአእምሮአዊ ግብረሰይል የተደገፈ ነበር። እንቅልፍ መንሳት፣ ሳያሰልሱ ማስፈራራት፣ የፌዝ ረሸናዎች፣ አስገድዶ መፈክር ማስለፍለፍ፣ ይሄ ከግብረ ሰይሉ ጋር ደም ያሰረበ አስተርእዮ ነበር። ሌሎቹ ግብረ ሰይል ፈጻሚዎቹን እያሞገሱ ሲዘፍኑ፣ የስቃይ አበጋዞቹ እኒያ ደደቦች ሲስቁም ሲናደዱም፣ ጠመንጃዎች ሲያቀባብሉ ሲያነጣጠሩ፣ አለንጋዎች ባየር ላይ እያፏጩ ያጋጠማቸው ላይ ሲያርፉ፣ የፈረደባቸው ዳግመኛ በሕይወት ላይ ታዩ፣ በነሲብ እየተለቀሙ ሲወሰዱ፣ ምንም እንኳ ለርሸና ከወጡት አንዳንዶቹ ዘመዶቻቸው ለቀይ ሽብር አስተባባሪ ኮሚቴ ብዙ ሺህ ብር ከፍለው በድብቅ እንዳስፈቷቸው የደረስንበት ቢሆንም ካድሬዎቹ ያስሞሉትን ፎርም በመጠቀም የኢሃፓ ድርጅታዊ መዋቅሮችን ይዘዋል ያሏቸውን ሰባት ሰንጠረዦች አበጁ። እያንዳንዱ ትልቅ ሰንጠረዥ በተለያዩ መዋቅሮች ውስጥ ማ ምን እንደሆነ አስፍሮ የያዘ መሆኑ ነበር። በግብረሰይል የተገኘው እያንዳንዱ መረጃ ሰንጠረዥ ውስጥ ይታከል ነበር። በተጨማሪም ካድሬዎቹ እንደነዚህ ካሉ የዚህ አይነት ሰንጠረዥ ካላቸው ሌሎች የእስረኛ ማቆያ ማዕከላት ጋር በስልክ በመነጋገር መረጃ ይለዋወጡ ነበር። የግብረሰይሉ ክንዋኔ ያጋልጡ ማታለያ ቀኑን ሙሉ ይካሄዳል። እረፍት የምናገኘው ለምግብና ለሽንት ስንወጣ ብቻ ነበር። አዳራሽ ውስጥ የነበረው የጽዳት ሁኔታ የሽንት ቤቱን ያህል የከፋ ነበር። ቤተ ዘመዶች ናቸው ምግብ የሚያቀብሉት። ታዲያ ግብረሰይል ፈጻሚዎቹ መጠኑ በዛ ያለ ምግብ እንዲመጣ ያስደርጉና የተሻለውን መርጠው ለራሳቸው ይበላሉ። በአጠቃላይ ሁሉም ተዳምረው አስተዳዳሪዎች ዘበኞች ግብረሰይ ፈጻሚዎችና ካድሬዎች እንዲሁም የቀሽብር አስተባባሪ ኮሚቴ አባላት 60 ይሆኑ ነበር ምንም እንኳን እስረኞቹን በአጠቃላይ ፍርሃት ጨምዶ ያዛቸው ቢሆንም አንዳንዶች ወሮበሎቹ ምግብና ሲጋራ ላይ ያውም ከገዛ ዘመዶቻቸው የመጣ ለቀቅ ሲሉላቸው በማየትና ጊዜ ሰጥተውም ከሴት እስረኞች ጋር ሲዳሩ በመመልከታቸው የተታለሉና የተሳሳተ የደህንነት ስሜት ያሳደሩ ነበሩ። አንዳንድ የሴት እስረኞች ሕይወታቸውን ለማዳን ራሳቸውን ሲያዋርዱ አንዳንዶች ደግሞ እዚያው አዳራሽ ውስጥ ነገር አቀባዮች ይሆኑ ነበር። ያም ሆኖ ብዙዎች በነሲብ እየተወሰዱ ይገደላሉ። አንዳንድ ጊዜም በፍትወታዊ ችሮታቸው በተደሰተው በዚያ ሰው ግድያ ይፈጸምባቸዋል። ከዘመዶቻቸው ለእስረኞች የሚመጣውን ሲጋራ በሚመለከት ካድሬዎቹ እንዲህ ይያሉ ያፌዙ ነበር። አብዮቱ ነጻ ወጥቷችኋል። ተደብቃችሁ ማጤስ ቀርቶላችኋል። አሁን ዘመዶቻችሁ እንደምታጤሱ አውቀው ሲጋራ ይገዙላችኋል። ሳህኖቹ ከወጡ በኋላ ሞላ እንደገና እየጤሰና እየማለ እየተገዘተ በርግዶ ገባና እናንት ቁሻሻ አናርኪስቶች ወደናት አብዮት ተመልሰናል ይያላችሁ እስካሁን ስትታተሉን ነበር። እናንት የናጡት ነካሽ ሁለት አቢሶች በቴርሞስ ፍላስክ ውስጥ ከተታችሁ ውጭ ላሉት አናርኪስት ጓዶቻችሁ የጻፋችሁትን የሚስጥር መልእክት ደርሰንበታል። ከናንት ካምስታችሁ እንዳላችሁበት እናውቃለንና አውጡ አለ። ራሳችንን ለማጋለጥ 5 ደቂቃ ሰጠን። ሰዓቱን አወጣና በጣቶቹ ደቂቃዎቹን መቁጠር ጀመረ። ተቀላለው ነገር የሞላና የጓደኞቹ ፈጠራ ነበርና ማንንም ራሱንም ሆነ ሌላ ለማጋለጥ የተነሳ አልነበረም። የሞላ የደቂቃ ቆጠራ 0 ላይ አቆልቆሎ ደረሰ። 5 ሰዎች ጠራና 5ቱ ተቃውሟቸውን እያሰሙ ወደ ውጭ ተወሰዱ። በኋላ አንዱ ፒጃማ ከለበሰ የወጣቱ ልጅ አባት ነው ብለን ከተረጠርነው ሸምገል ካለ ሰው ጋር ተመለሰ። ከሞላ ጋር የወጣው የልጁን ህይወት በማትረፉ ምክንያት ስለ ገንዘብ ክፍያ ለመነጋገር እንደነበር ጥርጥር የለውም። ምናልባትም ገለውትም ይሆናል አላውቅም። ላላ ፕሮግራማችን በዚሁ ይተናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ገናምሹ